ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች የዛሬው ፕሮግራማችንን በዜና እንጀምራለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከመምራታቸው በፊት በዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ መሰን ዩኒቨርሲቲ ቲለርሰን ስለ ጉዟቸው ንግግር አድርገዋል።
ሳምንታዊው ቅንብሮች ሐኪሙን ይጠይቁ፣ ንግድና ምጣኔ ሀብት፣ ልዩ ልዩ ዝግጅቶችም ይዘናል። አድማጮች አሁን ወደ ሰዓቱ የዓለም ዜና እንገባለን። ሰሜን ኮሪያ የተደቀነባት ወታደራዊ አደጋ እስከተወገደ ድረስ የኒውክሌር ፕሮግራሟን የመጠበቅ አስፈላጊነት አይኖረውም ማለቷን የደቡብ ኮሪያ ባለስልጣናት ገለጡ። ከዩናይትድ ስቴትስ ጋር የመነጋገር ፍላጎት እንዳላት ማመልከቷንም ባለስልጣኖቹ ገልጠዋል። ቸንግ ይህን ያሉት የከፍተኛው የደቡብ ኮሪያ ልዑካን በሰሜን ኮሪያ ከመሪው ኪም ጆን ኡን ጋር ተገናኝተው የተነጋገሩበትን የሁለት ቀናት ጉብኝት አካሂደው ከተመለሱ በኋላ ነው።
የሶሪያ ሲቪሎችና አማጽያን ከተከበበው የምስራቅ ጎታ አካባቢ በመውጫው መስመር በኩል ሊወጡ ይችላሉ ሲል የሩሲያ መከላከያ ሚኒስቴር አስታውቋል። የአማጽያኑ መሳሪያዎችንና ቤተሰቦቻቸውን ይዘው መውጣት ይችላሉ ይላል የሩሲያው የመከላከያ ሚኒስቴር መግለጫ። ወዴት እንደሚሄዱ ግን ግልጽ አላደረገም። የተባበሩት መንግስታት ድርጅት የ30 ቀናት የተኩስ ማቆም ስምምነት እንዲደረግ ጥሪ ያቀረበ ቢሆንም ግጭቱ መቀጠሉ አልቀረም። ዓላማው ሲቪሎች ከተከበበው ቦታ ለመውጣት እንዲችሉ ነው። ሩሲያም በበኩሏ ለሰዎች መውጣት እንዲያመች ስትል በየቀኑ ለተወሰነ ጊዜ ከተኩስ እረፍት እንዲደረግ አውጃለች። የሶሪያ መንግስት በምስራቅ ጎታ ላይ የአየር ድብደባና የየብስ ጥቃት በመቀጠሉ ሰብአዊ ረድኤት የጫነ ዓለም አቀፍ ካሚዮን ትላንት ወደ ምስራቅ ጎታ የጀመረውን ጉዞ ለማቋረጥ ተገዷል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀገራቸው በውጭ በሚገቡት የብረት ምርቶች 25% በአሉሚኒየም ምርቶች ደግሞ 10% ቀረጥ ለመጣል በወሰዱት እርምጃ ውሳኔ አገራቸው እንደምትጸና ትላንት ተናገሩ። የፖለቲካና የዲፕሎማሲ አጋሮች እንዲሁም ዩናይት ስቴትስ ኩባንያዎች አሜሪካ የንግድ ጦርነት ሊያስከትል የሚችል ፖሊሲን እንዳትከተል ጫና እያደረጉ ነው። ፕሬዚዳንት ትራምፕ ትላንት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተገናኝተው ከመነጋገራቸው አስቀድሞ አዲስ ፍትሐዊ የሆነ የሰሜን አሜሪካ የነጻ የንግድ ስምምነት ከተደረገ ሜክሲኮና ካናዳ ቀረጥ ከመጣሉ ቅድ ነጻ ሊሆኑ ይችላሉ ብለዋል። ዋጋ ቢስ የነበረውን የሰሜን አሜሪካ ነጻ የንግድ ስምምነት ለማሻሻል እየተደራደርን ነው። ስምምነት ላይ ካልደረስን ግን አስቆመዋለሁ ሲሉ ፕሬዚዳንት ትራምፕ ዝተዋል። የዩናይት ስቴትስና ሜክሲኮ እንዲሁም ካናዳ የሰሜን አሜሪካ ነጻ የንግድ ስምምነትን ለማሻሻል እየሰሩ መሆናቸው ታውቋል።
ሩሲያ እስካሁን ባለው ጊዜ ያነጋገረኝ ክፍል ባይኖርም በጸና ስለታመሙት የቀድሞ የሩሲያ ሰላይ ጉዳይ ከሚመረምሩት የብሪታንያ ባለሥልጣኖች ጋር ለመተባበር ዝግጁ ነኝ ብላለች። ሰውየው በጠና ታመው ሆስፒታል የገቡት ምንነቱ ላልታወቀ ንጥረ ነገር ከተጋለጡ በኋላ ነው። የብሪታንያ ሚዲያ በገለጸው መሰረት ሰርገይ ስክሪፓል የተባሉት ሰው ዩናይትድ ስቴትስና ሩሲያ ከ8 ዓመታት በፊት ባደረጉት የሰላዮች ልውውጥ መሰረት በብሪታንያ ጥገኝነት አግኝተዋል። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ የሰውየው መታመም በጣም ያሳዝናል ካሉ በኋላ የሩሲያ መንግስት ለጉዳዩ መረጃ እንደሌለው ጠቁመዋል። የ66 ዓመት ዕድሜው ስክሪፓል በ30ዎቹ ዕድሜ ክልል ውስጥ ካለች ሴት ጋር ሆነው ባለፈው እሁድ ሳልስበሪ ከተማ በሚገኝ የገበያ መደብር ወንበር ላይ እንደተቀመጡ ተዝለፍልፈው ተገኝቷል። በአሁኑ ወቅት ሁለቱም በጠና ታመው በሆስፒታል እየታከሙ ናቸው።
አንድ የተባበሩት መንግስታት ድርጅት ባለስልጣን እንደሚሉት ሚያንማር የጸጥታ ኃይሎች በሰሜን ምዕራብ ራሂን ክፍለ ግዛት የቀሩትን ሮሂንጋ ሙስሊሞች ሰብአዊ መብት መርገጡን ቀጥለዋል። ሚያንማር ውስጥ በሮሂንጋዎች ላይ የሚፈጸመውን የዘር ማጽዳት ተግባር እየቀጠሉ ነው ይላሉ በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ዋና ጸሐፊ አንድሩ ጊልሞር። ጊልሞር ዛሬ ባወጡት መግለጫ ይህ ነው የሆነው ያሉት በቅርቡ በጎረቤት ሀገር ባንግላዴሽ በተፋፈጉ የስደተኛ ሰፈሮች ከተጠለሉ ሮሂንጋዎች ጋር ባገኙት መረጃ መሰረት መሆኑን ታውቋል። ወደ 700 ሺህ የሚጠጉ ሮሂንጋዎች የሚያንማር የጸጥታ ኃይሎች ከሚያደርሱባቸው ስቃይ በመሸሽ ካለፈው ነሐሴ ወር አንስቶ ባንግላዴሽ ገብተዋል። የሮሂንጋ አማኞችና የሰብአዊ መብት ተሟጋቾች እንደሚሉት የአገሪቱ ወታደራዊ ኃይል በሮሂንጋዎች ላይ ግድያ፣ አስገድዶ መድፈርና በእሳት የማጋየት ተግባር ይፈጽማል ተብሏል።
በመጨረሻም ዊን አፕ ሬዲዮን ያፈለቁት እንግሊዛዊ ተመራማሪ ትሪቨር ባይሊስ በ80 ዓመት ዕድሜያቸው ትላንት አረፉ። የሚያውቋቸው ሰዎች እንደሚሉት ከረጅም ጊዜ ህመም በኋላ ነው ያረፉት። ባይሊስ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በቤጂን ሬዲዮን ያፈለቁት አፍሪካ ውስጥ የኤድስ በሽታ መስፋፋቱን በቴሌቪዥን ካዩ በኋላ ነው። የኤሌክትሪክ መብራት በሌለበትና የባትሪ ድንጋይ ለመግዛት አቅም የሌላቸው ሰዎች ህይወትን የማዳን መረጃ እንዲያገኙ ለማስቻል ሲሉ ነው ያፈለቁት። ይህ ግኝታቸው ዓለም አቀፍ እውቅና አትርፎላቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ
የቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
ወደ ኢትዮጵያ መሄዱ በጣም አስፈላጊ ነው፣ ምክንያቱም ኢትዮጵያ የአፍሪካ ህብረት መቀመጫ ናት። ስለዚህ በአንድ በኩል ቲለርሰን ከህብረቱ ሊቀመንበር ሙሳ ፋኪና ከሌሎች ኮሚሽነሮች ጋር ተገናኝተው አህጉሪቱን እየተፈታተኑ ባሉ ችግሮች ዙሪያ ይነጋገራሉ።
የዩናይት ስቴትሱን የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ከዛሬ የካቲት 27 ቀን አንስቶ ለሚቀጥሉት 77 ቀናት ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች ጉብኝት ማድረጋቸውን አስመልክቶ በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ተጠባባቂ ረዳት ሚኒስትር ዶናልድ ያማማቶ የተናገሩትን ነበር በትርጉም በአማርኛ የሰማችሁት። ቆየት ብሎ ወደ ሁለተኛው አጋማሽ ቀርባል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ። የአስቸኳይ ጊዜ አዋጅ ኮማንድ ፖስት በመባል የሚታወቀው የእዝ መምሪያ አዋጁ በስራ ላይ የሚውልበትን መመሪያ ይፋ አደረገ። የመልካም አስተዳደርን፣ የዲሞክራሲ ጥያቄን በሁከትና በብጥብጥ መመለስ አይቻልም ሲሉ መመሪያውን ያብራሩት የጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ ናቸው። ክልከላ ተደርጎባቸዋል የተባሉትንም ተግባሮች በመግለጫቸው ዘርዝረዋል። መለስካቸው አመሃ ተከታትሎታል።
የካቲት 23 ቀን 2010 ዓ.ም በተወካዮች ምክር ቤት ለጸደቀው የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ትናንት ይፋ ተደርጓል። ይህን በኮማንድ ፖስቱ የወጣውን መመሪያ ለማብራራት በጽህፈት ቤታቸው ጋዜጣዊ መግለጫ የሰጡት ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ የመግለጫውን ዋና ዓላማ አስቀድመው አስረድተዋል። በእሳቸው አባባል ህብረተሰቡ አዋጁን በአጠቃላይ ይዘቱ የተገነዘበው እንደሆነ አመልክተው መመሪያው ውስጥ የተካተቱትን ዝርዝር የአፈጻጸም ስልቶችን በግልጽ መገንዘብ ያስፈልገዋል ብለዋል። ይህም ሁለት ጥቅም እንዳለው ጠቁመው በአዋጁ ተግባራዊነት በባለቤትነት የሚንቀሳቀስ ሕዝብ በማሰለፍ አቅም መፍጠርና ወደ ተከለከሉ ድርጊቶች በማወቅም ሆነ ባለማወቅ እንዳይገባ ለመታደግ ነው ሲሉ የመግለጫውን ዓላማ ገልጸዋል። አቶ ጌታቸው መመሪያው ሁለት ክፍሎች እንዳሉት ክፍል አንድ የተከለከሉ ተግባራትን እንደሚይዝ፣ የተከለከሉት ተግባራትም በሁለት እንደሚከፈሉ፣ እነዚህም በመላ ሀገሪቱ የተከለከሉና ኮማንድ ፖስቱ በሚወስናቸው ብቻ የታጠሩ መሆናቸውን ገልጸዋል። በማንኛውም የሀገሪቱ ክፍሎች ከተከለከሉት ተግባራት መካከል የመጀመሪያው ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን የሚጥሱ ተግባራትን የሚመለከት ነው።
የልማት አጀንዳ፣ የዲሞክራሲ ጥያቄ፣ የመልካም አስተዳደር ጥያቄን በሁከትና በብጥብጥ መመለስ አይቻልም። ሕግና ሥርዓት ባለበት አገር ይህን ማድረግ ሕዝቦች የተዋደቁለትንና በደማቸው ያመጡትን ሕገ መንግሥት የመጨፍለቅና የመጣስ ጉዳይ ነው። ይህን ደግሞ እስካሁን ድረስ የተደረገው ሁኔታዎችን የማስታገስና በሆደ ሰፊነት ይዞ የማቆየት ጉዳይ ይበቃል። ሀገር ሲናድ፣ ኢኮኖሚው ሲናድ፣ ሰላምና ደህንነቱ ሲናጋ በዝምታ ማየት እና መመልከት መቆም ይኖርበታል የሚል እንደሆነ ግልጽ ግንዛቤ መወሰድ አለበት።
አቶ ጌታቸው አክለውም በቅርቡ ገዢው ግንባር የደረሰበትን ውሳኔና መንግስትም ተቀብሎ ተግባራዊ አድርጎታል ያሉትን የእስረኞችን መፈታት ተከትሎ የተሳሳተ ግንዛቤ እንደተፈጠረ ጠቁመዋል። ይህንን ግንዛቤ ትክክል እንዳልሆነም አስጠንቅቀዋል።
አሁን በቅርቡ የተወሰነውን የኢህአደግ ስራ አስፈጻሚ የወሰነውን መንግስትም የተቀበለውን አንዳንድ እርምጃዎችን ተከትሎ በህዝብ ግፊትና በሌላ ኃይል በዚህ መንገድ አስገድዶ ወንጀልን ቢፈጸም ይፈታል ወይም እንዲሆናል የሚል አይነት ፍላጎት ላይ ተመስርቶ ወንጀል ለመስራት የሚያስብ ሰው ካለ ቆም ብሎ ማሰብን ይጠይቃል። ያ ሌላ አጀንዳ ነው፣ ተዘግቷል። አሁን ህግ የማስከበር ጉዳይ ነው። የህግ የበላይነትን የማረጋገጥ ጉዳይ ነው። የህግ የበላይነትን የማረጋገጥ ጉዳይ በምንም አይነት ተአምር ለድርድር መቅረብ የለበትም። ስለዚህ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ በሚያጋልጥ መንገድ እንቅስቃሴ የሚያደርግ ሰው በመደበኛው የወንጀል ህግ ከሶስት ዓመት እስከ 20 ዓመት፣ በህዝብ ደህንነት ኑሮ ላይ ከፍተኛ ቀውስ አስከትሎ ከሆነ ደግሞ እስከ እድሜ ልክ የሚያስቀጣውን ቅጣት ተግባራዊ መደረጉ የማይቀር መሆኑን ነው መመሪያው በግልጽ የሚያስቀምጠው።
በሁለተኛ ደረጃ ክልክላ የተደረገበት ተግባር ደግሞ የህዝቦችን አንድነትና መቻቻልን የሚጎዳ ተግባር መፈጸም ነው። አቶ ጌታቸው አምባዬ ይህ ተግባር ካለፉት ጥቂት ዓመታት ወዲህ እየተባባሰ እንደሄደም ጠቁመው ያደረሰውን ጉዳት ዘርዝረዋል።
ሁላችንም እንደምናውቀው የዜጎችን ህይወት ቀጥፈዋል። ንብረት ወድሟል። የዜጎች መፈናቀል አጋጥሟል። የመንገዶች መዘጋትና የትራንስፖርት እንቅስቃሴ መገደብ አጋጥሟል። በአጠቃላይ የህግ የበላይነት የሚጣስበት ሁኔታዎች እየተለመዱ የሚሄዱበት ሁኔታ ከመኖሩም በላይ ብሔር ተኮር የሆነ ጥቃትን የመፈጸም እንቅስቃሴ በሀገራችን ላይ እየተለመደ የመጣበት ሁኔታ አለ። ሰዎችን በማንነታቸው መሰረት አድርጎ ጥቃት የሚደርስባቸውና ለሁከትና የብጥብጡ ሰለባ የሚሆንባቸው ሁኔታዎች ተፈጥሯል።
ከሽብርተኛ ድርጅቶች ጋር ግንኙነት ማድረግና ዓላማቸውን በግልጽም ሆነ በድብቅ መያዝና ማስፋፋትም መደገፍም ከተከለከሉ ተግባራት ከመጀመሪያዎቹ ተራ ተደርድረዋል። በአሸባሪ ድርጅትነት በምሳሌ ከቀረቡት በመነሳት ጠቅላይ አቃቢ ሕጉ ተጨማሪ ማብራሪያ ሰጥተዋል።
ኦነግ፣ ግንቦት ሰባት፣ ኦብነግ የመሳሰሉት በአሸባሪነት የተፈረጁ ድርጅቶች ናቸው። እነዚህ በአሸባሪነት የተፈረጁ ድርጅቶች በአሸባሪነት ለመፈረጅ ስለተፈለገ ብቻ ሳይሆን ይዘው የተነሱት ዓላማና ፍላጎት ሕገ መንግስቱና ሕገ መንግስታዊ ስርዓቱን ተቀብለው የያዙትን ዓላማ በህጋዊና ሰላማዊ መንገድ ከማራመድ ይልቅ ስርዓቱን በኃይል የመጨፍለቅና ቁልፍ የፖለቲካ ስልጣንን በኃይል ለመያዝ የሚያደርጉት እንቅስቃሴ ከመኖሩ ጋር ተያይዞ በሕገ መንግስቱ ስር ሆነው ሀሳባቸውን ለህዝብ ከማስተላለፍ ይልቅ በኃይል ስርዓትን ለመናድ እንቅስቃሴ በማድረጋቸው የተነሳ በህዝብ ተወካዮች ምክር ቤት የተፈረጁ አካላት ናቸው።
ክልከላ የተደረገባቸው ተግባራት አያሌ ናቸው። የትራንስፖርትን እንቅስቃሴ ማወክ፣ የህዝብ አገልግሎትን ማስተጓጎል፣ ማቋረጥና መዝጋት የተከለከሉ ተግባራት ናቸው። እነዚህ የተከለከሉ ተግባራት በግልም ሆነ በመንግሥት ድርጅቶች የሚሰሩ ሠራተኞችን ወይም ሌሎች አካላትን የሚመለከቱ ናቸው። ይህን ክልከላ በሚተላለፉ አካላት ላይ በሚወሰደው እርምጃም ጠቅላይ አቃቢ ሕጉ ይህን ብለዋል።
ይህን የሚያደርገው የነውጥና የብጥብጥ ኃይሉ ሰራተኞች ከገባችሁ ይህን እናደርጋለን ብሎ ዛቻ የሚዝት ካለ፣ የሚያስፈራራ ካለ፣ የኃይል እርምጃ ለመውሰድ የሚሞክር ካለ በዚህ ላይ የማያዳግም እርምጃ ይወሰዳል በነውጥ ኃይሉ። በሁለተኛ ደረጃ ደግሞ በራሱ በሰራተኛው ላይ ግልጽ ጥንቃቄ ሊደረግባቸው የሚገቡ ሁኔታዎች አሉ። ሰራተኛው በእነዚህ የግልና የመንግስት አገልግሎት መስጫ ተቋማት የተሰማራ ሰራተኛ ያለ በቂ ምክንያት ከስራ መቅረት አይቻልም አገልግሎት ከመስጠት።
እነዚህና ሌሎች በመላ ሀገሪቱ የተከለከሉ ተግባራት የታወቁ ቢሆንም ኮማንድ ፖስቱ በሚወስናቸው አካባቢዎች የታጠሩት ተግባራት ወይንም አካባቢዎች የትኞቹ እንደሆኑ በመግለጫው አልተባራም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁንም በኢትዮጵያ ጉዳይ ነው የምንቀጥለው። በኢትዮጵያ በተለይ በኦሮሚያ ክልል የጸጥታ ኃይሎች እየፈጸሙ ነው የሚባለው ግድያ እንዲቆም በሀገር ውስጥ የሚገኙ የፖለቲካ ተቃዋሚ ፓርቲዎች አሳሰበው። ለሀገሪቱ ዘላቂ መፍትሄ የሚያመጣው ብሔራዊ መግባባትና የሽግግር መንግስት እንጂ አስቸኳይ ጊዜ አዋጅ አይደለም ብለዋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ቀውሱ አዲስ አበባ ዙሪያ ጭምር ያለ መሆኑን ጠቁመዋል። አዋጁን የተቃወሙ የንግድ ማቆም አድማ በማድረጋቸውም የትራንስፖርት አገልግሎት እንደሌለ ተናግረዋል። ወደ መኖሪያ ቤታቸው ለገጣፎ የገቡትም በእግራቸው ተጓጉዘው እንደሆነ ነግረውናል። ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ።
እጅግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ነው ኢትዮጵያ ናት። ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደም በሚወጣው መፍሰስ ማለት በእውነት በጣም የሚያሳፍርና ካለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም እና እጅግ በጣም ነው የሚያሳፍረው። ያለው የስርዓት ለውጥ ነው። በቃ ስርዓቱ መቀየር ነው ያለበት። ኢህአዴግ ስልጣኑን ለህዝብ ማስረከብ ነው። ሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉም ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ እምቢተኝነቱ መላ ሀገሪቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑን ማስረከብ ነው። አገር መምራት አልቻለም። 27 ዓመት ሙሉ በዘር ከፋፍለው ሲጨቁን ነበር የከረሙ። ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ስልጣኑን መረከብ ይፈልጋል። ለህዝቡ ስልጣኑን ማስረከብ ነው። በቃ ብሔራዊ መግባባትን መፍጠር ነው። ይህን የማያደርጉ ከሆነ ግን ችግሩ የዚች ሀገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውስ ነው የምናስተናግደው።
የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ።
ወታደራዊ ኃይል ለፖለቲካዊ ችግሮች መፍትሄ አይሆንም የሚል እምነት ነው ያለው። በኦሮሚያ ያጋጠመው ግድያም የዚህ ውጤት ነው። ወታደራዊው ኮማንዶ ያው ለማሰር ለመግደል ነው የታወጀው። ይሄ ደግሞ በህይወት በሰው ህይወት ላይ ጉዳት እያደረሰ ነው እና ዋና ችግሩ መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደማምጣት እንደተለመደው በወታደራዊ ኃይል ችግሮች ለመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች፣ ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የህብረተሰቡ ተቃውሞ የማስማት መብቱ ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት ነው ያለን።
አያይዘውም ችግሮቹን ከመሰረቱ መፈተሽ እንጂ ወታደራዊ ኃይል መጠቀም መፍትሄ አይሆንም ይላሉ። ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት እንዲቋቋም ነው። የካቲት 10/2010 ዓ.ም አስቸኳይ ጊዜ አዋጁን በመግለጫ ይፋ ያደረጉት የመከላከያ ሚኒስትሩና የኮማንድ ፖስቱ ዋና ጸሐፊ አቶ ሲራጅ ፈጌሳ የሽግግር መንግስት እንዲቋቋም የሚቀርቡ ጥያቄዎችን በተመለከተ ከጋዜጠኞች ተጠይቀው ተከታዩም ብለው ነበር።
የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርዓቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመ መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው ቦታ የሚለው።
የተቃዋሚ ፓርቲ አመራሮቹ ደግሞ ይህ የማይሆን ከሆነ ሀገሪቱ ከገባችበት ቀውስ ፈጽሞ ልትወጣ አትችልም ይላሉ። ከስድስት ወራት በፊት ለአስር ወራት የዘለቀ የአስቸኳይ ጊዜ አዋጅ ታውጆ እንደነበርም አስታውሰው እርሱ ምንም ያመጣው መፍትሄ የለም ይላሉ። ሌላ ፓርቲዎቹ የሚያነሱት ጥያቄ የአስቸኳይ ጊዜ አስፈጻሚው ኮማንድ ፖስት የህግ አስከባሪ አካላትና የጥበቃ ሰራተኞች የዜጎችን ደህንነትና የዜጎችን የኢንቨስትመንት ተቋማትን ለመጠበቅ በሚል የጸጥታ ኃይሎች እርምጃ እንዲወስዱ የተሰጣቸውን ትዕዛዝ የተመለከተ ነው። የኦሮሞ ፌዴራሊስት ኮንግረስ በዚህ ትዕዛዝ ምክንያት በኦሮሚያ ንጹሐን ዜጎች እየተገደሉ ነው ይላሉ። የአሜሪካ ድምጽ ከቅዳሜ ጀምሮ ያነጋገራቸው በተለያዩ የኦሮሚያ ከተሞች የሚገኙ ነዋሪዎችና የሟች ቤተሰቦች ግድያ እንዳልቆመ ገልጸውልናል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ዋሽንግተን ዲሲ ስቱዲዮችን መጥተው የጸጥታ ኃይሎች ይፈጽሙታል ስለተባለው ግድያ ከባልደረባችን ሰለሞን አባተ ተጠይቀው ነበር።
አንተ የምታነሳው ጥያቄ እኔ የማመንበት የእኔም ህዝብን እየመራ ያለው መንግስትም የሚያመንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው የምነግረን አይደለም ማለት ነው። ይሄ መታወቅ አለበት።
የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሰሞኑን ከየከተሞቹ የሚደርሳቸውን ሪፖርትና የሚወጡትን ዘገባዎች አስመልክተው ሲናገሩ የንጹሃን ዜጎች ደም በከንቱ መፍሰሱ ቀጥሏል ይላሉ።
በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ አደጋ አድርሷል። አባት የሞተበት ነው። መንገደኛ የሞተበት ነው። ህጻናት ያለቁበት ነው። የ13 ዓመት የ15 ዓመት በግፍ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው።
አያይዘውም ፓርቲው አስቸኳይ ጊዜ አዋጅ የሚያስደነግግ ሁኔታ አለ ብሎ እንደማያምን ገልጸው አጸዳደቁን በተመለከተም ህጋዊነትን ያልተከተለ በሁለት ሶስተኛ ድምፅ አለመደገፉ ሲታወቅ ደግሞ ሆን ተብሎ የተቀየረ በመሆኑ መንግስትን ለመክሰስ ፓርቲያቸው መዘጋጀቱን ተናግረዋል።
ይህን ጉዳይ ህግን የመተርጎምና እንዲህ አይነት ግድፈት ሲደረግ ማስተካከል የግዴታ ይኖራል። ይህ የሚያስተካክለው ፍርድ ቤት ነው ወይም የፌዴሬሽን ምክር ቤት ነው። ወደዛው መሄዳችን አይቀርም ወይ ህጉ ወደሚፈቅደው አግባብ ሄደን ይህንን እናመለክታለን ብለን አስበናል።
በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞችና አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። በፉሪና በቡራዩ የንግድ ቤቶች መዘጋታቸውን፣ የአውቶቡስና ከባድ መኪኖች እንቅስቃሴም መቋረጡን በምስሉ ላይ አሳይቷል። የአሜሪካ ድምጽ ያነጋገራቸው በሻሸመኔ በሜሶና በነጆ የሚገኙ ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን፣ በጸጥታ ኃይሎቹ እንዲከፈቱ እንደሚገደዱም ተናግረዋል። በማስገደዱ ሂደት ሱቆቻቸውና የመኝታ አገልግሎት የሚሰጡ ንግድ ቤቶች እንደተሰባበሩባቸው ገልጸዋል። በተጨማሪም በሀገሪቱ ውስጥ በተለይ ከአዲስ አበባ ውጪ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ተናግረዋል። የስልክ የኢንተርኔት አገልግሎትም በአብዛኛው የክልል ከተሞች መቋረጡን ገልጸዋል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት አዋጁ የወጣው በሀገሪቱ የተፈጠረውን አለመረጋጋትና ሁከት አስቁሞ ወደ ነበረበት ለመመለስ እንደሆነ መግለጹ ይታወሳል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ ድርጅቶች አስቸኳይ ጊዜ አዋጁን መቃወማቸውን መዘገባችን ይታወሳል። በኢትዮጵያ ከ2 ዓመት ከ4 ወር በፊት በኦሮሚያ ቀጥሎም በአማራ ክልል የተቀሰቀሰው ተቃውሞ ሳያባራ የብዙ ሰዎች ሕይወት መጥፋቱን፣ አካል መጉደሉን፣ ሰዎች ከቀያቸው መፈናቀላቸውን፣ ንብረት መውደሙን በተለያየ ጊዜ መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ፣ ዋሽንግተን ዲሲ።
ተከታዩ ወደ ጉራጌ ዞን የሚወስደን ዘገባ ነው። የጉራጌ ዞን ማዕከል በሆነችው ወልቂጤ የስራ ማቆምና እቤት ውስጥ የመቀመጥ አድማ መደረጉን ነዋሪዎች ተናግረዋል። የዞኑና የክልሉ አስተዳደር ለህብረተሰቡ ጥያቄ መልስ አለመስጠቱንና የአገር ሽማግሌዎችን ሚና ያለመቀበሉ ደግሞ የዚህ አድማ ምክንያት ነው ይላሉ ነዋሪዎቹ። ይህን ተከትሎም ወጣቶች እየታሰሩ መሆናቸውን ገልጠዋል። እስክንድር ፍሬው ዝርዝሩን ይዟል።
የወልቂጤ ጉዳይ አሁንም እልባት አላገኘም። ለአሜሪካ ድምፅ አስተያየት የሰጡ የዚችው የጉራጌ ዞን ዋና ከተማ ወልቂጤ ነዋሪዎች ጥያቄያቸው ፖለቲካዊ ሳይሆን የልማት መሆኑን ሲገልጹ ቆይተዋል። እነርሱ እንደሚሉት ከ3 ዓመታት በፊት በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት እጅግ ዘመናዊ ሆስፒታል ግንባታ እቅድ ተሰርዟል። ሌሎች የልማትና የመልካም አስተዳደር ጥያቄዎችም አልተመለሱም። ይህንን ምክንያት በማድረግ ከ3 ሳምንታት በፊት የተካሄደው ተቃውሞም እስካሁን ከወጣቶች መሰደድና መታሰር የዘለለ ውጤት አለማስገኘቱን የሚያስረዱት ይህንኑ የልማት ጥያቄ እንዲያስተባብሩ በከተማው ነዋሪ የተመረጡ የኮሚቴ አባላት ወጣቶች ለደህንነታቸው በመስጋት መሰደዳቸውንም ገልጸዋል። እናም ትናንት ሌላ የስራ ማቆምና ቤት ውስጥ የመቀመጥ አድማ መካሄዱን አስረድተዋል። የከተማዋ ነዋሪ የሆነ ወጣት በስልክ እንዳብራራው አስተዳደሩ ጉዳዩን በአገር ሽማግሌዎች በኩል ለመፍታት የገባውን ቃል አለማክበሩ የዚህ ዋነኛ ምክንያት ነው።
ከትናንትና ጀምሮ ወልቂጤ ከተማ ውስጥ የነበረው ነገር ባለፈው በወልቂጤ ከተማ የተደረገው ሰላማዊ ተቃውሞ ያመጣው አንድምታ ሽማግሌዎች በቃ ያለውን ነገር እኛ ከተራት ብለው ከባለስልጣናት ጋር በመነጋገር በጣም ብዙ ወጣቶች አገር ለቀው በስጋት የተሰደዱበት ሁኔታ ስላለ ለማስታረቅ ሙከራ አድርገው ተቀጥረው ነበረ።
መቼ ነበር የተቀጠሩት?
አርብ ተቀጥረው ነበረ። ከተራት ማለት
ከተራት
በሁለቱም አካል ይቁምና ጉዳዩ በሽማግሌ ይታይ ማለት ነው።
ከተራት ማለት እንደዚህ ነው። እሺ፣
በአንተም በኩል ያለ ጉዳዩ ይቁምና በአገር ሽማግሌ በባህል በቂጫ በጆካ ባህል ይታይ ማለት ምንድን ነው? አጠቃላይ ያለው ነገር ሽማግሌዎች ለአርብ ሲቀጠሩ ሌሎች የጆካ ማለት በጉራጌ ባህል የዳኝነት ስርዓት ነው።
እሺ፣
ስለዚህ በዛ የዳኝነት ስርዓት ውስጥ ያሉ ሽማግሌዎችን አካተን ለአርብ እንመጣለን ብለው ቀጠሮ ይዘው ነበረ። በዛ ሂደት ላይ ሽማግሌዎችን አሟልተው ይዘው በሚመጡበት ጊዜ ሽምግልና አንቀበልም ባላችሁበት ተመለሱ ብለው ሽማግሌዎችን ሸኟቸው ወደ ነበሩበት።
እነማን ናቸው ሸኞቹ? ዞኑ ነው?
ዞን አስተዳደር፣ ዞን አመራው። ማን ጠራችሁ እናንተ? ማን ፈልጋችሁ ወደ መጣችሁበት ተመለሱ የሚል መልስ ሰጧቸው። እዛ በምን በጣም ያስቆጣና በጣም ያበሳጨ ጉዳይ ነው። ማለት ሽምግልና ስርዓት ማለት በየትኛውም በኩል ኢትዮጵያ ውስጥ የሚከበርና ያለ አሁንም አገሪቷ ከዋናው ሕግ በጎን ለጎን እየተዳደረች ያለችው በአገር ሽማግሌ ነው።
እናም በዚህ የዞኑ አስተዳደር ድርጊት የተከፋው የከተማዋ ነዋሪ አድማ መምታቱን ነው ያብራራው።
ትናንትና ተጀመረ፣ ቀን ሙሉ ቤት ውስጥ የመዋልና ስራ የማቆም አድማ ተደረገ።
ትናንትና ቤት ውስጥ የመቀመጥና የስራ ማቆም አድማ ተደረገ ሲባል ምን ምን ዝግ ነበር? መኪና እንቅስቃሴስ ነበር ወይ? ወልቂጤን የትናንቱን ግለጽልኝ እስቲ።
መኪና ከኦሮሚያን በራሱ ያደረገበት ሂደት ስለነበረ የሙሉ መስመሩ እንቅስቃሴ አልነበረው። ግን በወልቂጤ ከተማ ደረጃ ግን ያው ባጃጆች፣ ሌላ እንቅስቃሴ፣ የትኛውም ትራንስፖርት እንቅስቃሴ ዝግ ነበረ። ትምህርት ቤቶች፣ መስሪያ ቤት፣ ሱቆች፣ ሁሉም በቃ የአገልግሎት መስጫ ድርጅቶች ጠቅላላ ዝግ ነበሩ። ሰውም ትራንስፖርት ስላልነበረ በጉራ ሲንቀሳቀስ የነበረው። አዎ፣ ዛሬ ጠዋት ደግሞ የተደረገው ምንድን ነው? ጠዋት በልዩ ኃይል የታሽጓል የሚል ወረቀት ይዘው በግዳጅ ቤት እንትን እያሉ አዋጁን ተግባራዊ እናደርግባቸዋለን ክፈቱ እያሉ በግድ ህዝቡን እያስገደዱ እያልከፈቱት ላይ ደግሞ እየለጠፉና በቀይ ቀለም ኤክስ ምልክት እያደረጉ ነበር። በጣም በሚያሳዝን ሁኔታ እያስገደዱ ነበር። ባለሆቴሎችን እያወጡ እናስራችኋለን፣ እናንተን ያመጡ ተካፋይ ናችሁ እያሉ በጣም በግዳጅ ነበር። እና በጣም ብዙ ሰዎች ታስረዋል። ዛሬ በጣም ብዙ ወጣት እየታሰረ እየታፈረ ዝም ብሎ እያስገቡ ነበረ።
አንተ በአይን አይተሃል ብዙ ሰዎች ታስረዋል ስት ምንድን ነው ማስረጃ?
በጣም በርካታ ወጣቶች በዞን ፖሊስ ውስጥ ታፍነው ይገኛሉ። ፎቶግራፍ ሁሉ እያነሱ የቀን ሰራተኞች መታወቂያ የሌላቸውን አገር ለቀው እንዲወጡ ጭምር።
በአይን ምን አይተሃል? ለምሳሌ ወጣቶች ታስረዋል ስትል ለመታሰራቸው ምንድን ነው ማስረጃ?
በጣም ብዙ ወጣቶች ለሀገር ሽማግሌ ከተመረጡ ሽማግሌዎች ልጅ ሁላ የታሰረበት ያለው።
ስንት ይሆናሉ ተምነት ዛሬ የታሰሩት?
ዛሬ ወደ 25-30 የሚሆን ሰው አይቻለሁ በአይን።
የት ነው ያየሃቸው?
ዞን ፖሊስ አካባቢ ለብቻ የተነጠሉ ልጆች አሉ። አሁን በቀቤና ወረዳ እርዳታ ሰጥታቸዋል ብለው የታሰሩ አሉ።
ለማን እርዳታ ሰጥታቸዋል ተብለው?
በአድማው ጊዜ ፖሊስ በጥይት የመታቸውን ሰዎች የመኪና እርዳታ ሰጥተሃል ተብሎ በጥይት በሚመታበት ጊዜ ወጣቱ ኪያቁሹ ይሰጥና ልጆች ያን የተመቱትን በጥይት የተመቱ ቁስለኞችን ወደ ሆስፒታል ይዘው ይሄዳል። አሁን ምን ይሉታል? እሱን ይዘውት የመንግስት መኪና መንገድ እየተዘጋ የአንተ መኪና መንገድ ይከፈት ነበረ፣ ስለዚህ የአድማው ተሳታፊ ወይም ቀስቃሽ ነህ በሚል እንትን ሲሉት፣ እንዴ ይህ እኮ የሰራሁትኝ የቀይ መስቀል ስራ ነው። ቀይ መስቀል ወይም የመንግስት አካል ሊሰራ የሚገባውን ስራ በጎ አድራጎት የተመታ በጥይት የተመቱትን ልጆች በመኪና እናድርስ ሲባል ለህብረተሰብ ቁልፍ ሰጥቻ ልታሰር አይገባም ብሎ ሲላቸው፣ አይ መኪናውን አንተ አልነበርክ የምትነዳው የሚነዱትን አካላት ካላመጣ ብለው እስካሁን ድረስ ታስሯል።
ከመቼ ጀምሮ ማለት ነው? እስካሁን ስትል
17 ጀምሮ
ለሀያ ቀን አካባቢ ማለት ነው?
አዎ።
የጉራጌ ዞን አስተዳደርና የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ባለስልጣናት ለምላሽ አልተገኙም። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ሰሙ ንጉሸ ነው ከዚህ ቀደም ለአሜሪካ ድምጽ ሲናገሩ የታሰሩት በደረቅ ወንጀል እየተጠረጠሩ ብቻ ናቸው ብለው ነበር። የትናንትናውን የስራ ማቆምና ቤት ውስጥ የመቀመጥ አድማ ተከትሎ ምንም አይነት ንብረት አለመውደሙን ግን ነዋሪዎቹ አስረድተዋል። ከዞኑ አስተዳደርም ሆነ ከክልሉ መንግስት ምላሽ ካገኘው በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የኢትዮጵያ ሶማሌ ክልል መንግስት በቅርቡ 1500 እስረኞችን መልቀቁን ማስታወቁ ይታወሳል። በተለያዩ የውጭ ሀገራት ተደራጅተው የሚንቀሳቀሱ የክልሉ ተወላጆች ደግሞ ሐሰት የተለቀቁት ከ20 ይበልጡም ይላሉ። የክልሉን ባለስልጣናት ምላሽ ለማግኘት አልቻልንም። ቆንጅታዬ ታቀርባለች።
እስረኞቹ ተለቀዋል የሚለውን ዜና ተከትሎ ወደ ክልሉ ስልክ ደውለን ያነጋገርናቸው የኢትዮጵያ ሶማሌ ክልል ፕሬዝዳንት አማካሪና የወጣቶች ጉዳይ ኃላፊ አቶ መሐመድ ቢሌ ሐሰን እንዲህ ነበር ሲሉ የገለጹልን።
ከማረሚያ ቤት 1500 እስረኞች ተለቀዋል። በተለያዩ ወንጀሎች ተሰርቶ በፍርድ ቤት የተፈረዱ እና የተለያዩ እርምቶች የወሰዱ ናቸው። ደረቅ ወንጀልም ሌላም ጸረ ሰላም ወንጀል የገቡም አሉ። ፍርድ ቤት በነበሩበት ቆይታቸውም የተለያዩ ትምህርት ወስዶ የታረሙ ሰዎች ናቸው ወጡት።
ክልላችን በየጊዜው የሚያደርገው ነው፣ አዲስ ነገር አይደለም። በምህረት እስረኞችን ይለቃል ብለውናል። በውጪ በተለያዩ አገሮች የሚኖሩና በተለያዩ ስብስቦች የተደራጁ የክልሉ ተወላጆች ግን 1500 እስረኞችን እንለቃለን ብለው ባለም አቀፍ መገናኛ ብዙሃን ሳይቀር የክልሉ ፕሬዝዳንት ጭምር ከተናገሩና የታሳሪዎች ቤተሰቦችም ተደስተው ጅጅጋ ከተማ ተሰባስበው ሲጠብቁ ቆይተው የለቀቋቸው 20 ቢሆኑ ነው ብለውናል። ይህንን ካሉት አንደኛው አቶ መሐመድ ሮብሌ ካናዳ ኦታዋ ከተማ ነዋሪ ሲሆኑ ፍትህ ለሶማሌ ክልል የተባለ ስብስብ ስራ አስኪያጅ ኮሚቴ አባል ናቸው። ቀድሞ የኢትዮጵያ ፓርላማ አባልም ነበሩ።
ሶማሌ ክልል ፕሬዝዳንት ምህረት እንዳደረገላቸውና እንደተፈቱ ዜና ሰምተናል። ነገር ግን ጄል ኦጋዴን የሚባለው ጅጅጋ ውስጥ የሚገኘው እስር ቤት ተወሰኑ እስረኞች አውጥቷቸው ወደ 1500 የሚሆኑ ሰዎችን እንፈታለን። አንድ የስብሰባ አዳራሽ ከሰበሰባቸው በኋላ ፕሬዝዳንቱም ተናግሮ ወደ 20 የሚሆኑ ሰዎችን መርጠው ኦልሬዲ ጊዜያቸውን የጨረሱ ሰዎችን ከመሀል መርጠው ቴክኒክ ሙያ እናስተምረዋቸዋለን ብለው ሌሎቹን እንዳለ ወደ እስር ቤት መለሰዋቸው። ስለዚህ 1500 ሶማሌ ክልል እስረኞች ተፈተዋል የሚለው ወሬ የሌለ ወሬ ነው። ወደ 20 የማይበዙ ሰዎች ናቸው የተፈቱት።
እሺ፣ እናንተ እንዴት ልታጣሩ ቻላችሁ? ይሄንን
ልናጣራ የቻልነው ይፈታሉ ከተባለ በኋላ ህብረተሰቡ እንዳለ ከየዞኑ ወገኖቻቸው የታሰሩ ሰዎች ወደ ጅጅጋ ይመጣሉ። የኛ ድርጅት አባላት ከየዞኑ የተወጣጡ ሰዎች ናቸው። የዞኑን ሰዎች በየጊዜው ኮንታክት እናደርጋለን፣ ኢንፎርሜሽን ይሰጡናል። በእንደዚህ አይነት ሁኔታ ነው ያገኘ ነው እና 1500 ሰዎች ተፈተው ቢሆኑ ኖርማ ማንም ሊኪዳቸው ወይም አንድ አምስት ሰው ቢሆኑ ምናልባት ጥያቄ ሊመጣ ይችላል። ግን ወደ 1500 ሰዎች ከተፈቱ ከእስር ቤት ከተፈቱ ማለት ሊሰማ የሚችል ነገር ነው እና ይሄ ሊካሄድም የሚቻል ነገር አይደለም ለማለት ነው።
በሌሎችም አካባቢዎች እስረኞች ሲፈቱ ተሀድሶ ትምህርት ተሰጥቷቸው ተለቀቁ እየተባለ ነው እና ይሄ ጨርሶ አለመፍታት ነው ወይስ የማዘግየት ወይም ደግሞ የተሀድሶ ትምህርት ለመስጠት ነው? ይሄንን ያጣራችሁበት መንገድ አለ?
አዎ፣ ምን መሰለሽ፣ እኛ ጋር ወደ 20 የሚሆኑ ሰዎች ከነዛ ከእስር ቤት የወጡት ሰዎች ተመርጠው ቴክኒክ ኮሌጅ አስገቡት። እነዚያም ቢሆን እንኳን ጥበቃ እየተደረገላቸው ነው። ማንም ሊጠይቃቸው እነሱ ጋር ሊደርስ የሚችል ሰው የለም፣ ምናልባት ትምህርት የሚያስተምራቸው ሰዎች ካልሆነ በስተቀር ማለት ነው። እኛም ይመስለን የሶማሌ ክልል እስር ቤት ወይም እስር ቤቶች ሊበን እዛ አንድ ሰው አንድ ከታሰረ የሚደርሳቸው በደል ኢሰብአዊ ጥሰቶች በጣም አስከፊ ሁኔታ ውስጥ ስላሉ ምናልባት እነዚህ ወደ 1500 የሚሆኑ ሰዎች ከተፈቱ ወደ ህዝቡ ስለሚቀላቀሉና ወደ የመጡበት ዞንና ወረዳ ስለሚሄዱ ያ እዛ ውስጥ ይደርሳቸው የነበረው በደል ለህዝቡ ይደርስና ምናልባት የተወሰኑ ሰዎች ደግሞ ለሚዲያ ያወሩትና ወደ ሌላ ቦታ ኢንፎርሜሽኑ ይደርሳል ብለው ስላሰቡ ነው የሚመስለኝ።
ነገር ግን አቶ መሐመድ ራሳቸው በ1500 ሰው ልንለቅ ነው ብለው ሲናገሩ ያንን አስቀድመው እነዚህ ሰዎች ወጥተው ከሰው እንደሚገናኙ ሚዲያም ሊያገኛቸው እንደሚችል አያውቁትም ነበር? ካወጁና ካሳወቁ ነገሩን በዓለም አቀፍ ሚዲያዎች ሁሉ ከተናገሩት በኋላ ሀሳባቸውን ለመቀልበስ እንዴት ቻሉ?
እኔ ይህንን ያወሩበት ምክንያት አንዴ ሰዎችን ሰብስበው ቪዲዮ ቀርጸው ሌሎች ሰዎችን በየፌስቡክ እንዲያስገቡ የክልሉ ሰራተኞች ታዘው በየፌስቡክና ቢቢሲ እንኳን የክልሉ ርዕሰ መስተዳድር እንኳን በምህረት ፈተናቸዋል ብሎ ካወራ በኋላ በዚህ ሁኔታ ሰው ዝም የመሰላቸውና እንደውም ከላይም ምናልባት ትዕዛዝ ተሰጥቷቸው ለነሱንም ምናልባት ለማሳያ ያህል እና ፈተናቸዋል ብለው ለማውራት ያህል ነው የሚመስለኝ እንጂ ከነሱ እና መንፈስ ለማፍታት ፈልገውት አይደለም።
እንዲያውም በክልሉ እስሩ ተባብሶ ቀጥሏል ይላሉ በውጭ የሚንቀሳቀሱት የክልሉ ተወላጆች። ባለፉት ቀናት አንድ የቤተሰባቸው አባል በፌስቡክ በሶማሌ ክልል አስተዳደር ላይ የተቃውሞ ዘመቻ ማካሄዱን በመቀጠሉ ምክንያት ቀብሪ ዳሃር ውስጥ ካሉት ቤተሰቦቹ ብዙዎቹ ታፍሰው ተወስደዋል ብለውናል። የኢትዮጵያ ሶማሌ ክልል ፕሬዚደንት ቢሮን ስለ እስረኞቹ መለቀቅ ቃለ መጠይቅ የሰጡንን ባለስልጣን አቶ መሐመድ ቢሌ ሐሰንን ኢትዮጵያ ሰብአዊ መብቶች ኮሚሽን ቢሮዎችም ጭምር ደውለን 1500 ሰው ተለቋል ወይስ አልተለቀቀም የሚለውን ለማጣራት ስንሞክር ቆይተናል። ሊሳካልን አልቻለም።
ቆንጅትን ለዘገባው እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከመምራታቸው በፊት ከዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ መሰን ዩኒቨርሲቲ ቲለርሰን ስለ ጉዟቸው ያደረጉትን ንግግር የተከታተለው ሄኖክ ሰማእግዜር ዝርዝሩን ይዟል።
የትራምፕ አስተዳደር ከፍተኛ ዲፕሎማት ሬክስ ቲለርሰን በአፍሪካ ለመጀመሪያ ጊዜ በሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። በዛሬው ዕለት ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችን አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል።
The United States sees a bright future in Africa. We have an opportunity to be part of Africa's journey to a stable, prosperous
future. United States የአፍሪካ ብሩህ የወደፊት ተስፋ ይታያታል። እኛም የተረጋጋችና ለህዝቦቿ ብልጽግና የምታመጣ አጉር ጉዞ አካል ለመሆን እንሻለን። ንግድና የመዋለ ንዋይ መስፋፋት፣ መልካም አስተዳደር፣ የሰብአዊ መብቶች መከበርና ሽብርና አለመረጋጋትን መዋጋትም መሰረታዊና ቅድሚያ የሚሰጣቸው እሴቶች የሆኑት መንግስታት ዜጎቻቸውን በአግባቡ እንዲያገለግሉ አቅም ለመገንባት ስለሚያስችሉ ነው።
የአፍሪካ ሀገሮች በዲሞክራሲ ስርዓት ግንባታ እንዲተጉም ቲለርሰን አሳስበዋል።
Democracy requires transitions of power through free and fair elections. It also needs a vibrant civil society and independent
ዲሞክራሲ በነጻና ፍትሃዊ ምርጫ በሚደረግ የስልጣን ሽግግር ይረጋገጣል። የማህበረሰብ ተቋማት እንዲያብቡ፣ ነጻ የመገናኛ ብዙሃን ተጠናክረው ለማህበረሰቡ መረጃ እንዲሰጡና በአስተዳደሩና በዜጎች መካከል እንደ ድልድይ ሆነው እንዲያገለግሉ መስራት ያሻል።
ዩናይትድ ስቴትስ በትምህርት፣ ጤና፣ ሰብአዊ እርዳታን በማቅረብና አጠቃላይ ልማቶችን ለማገዝ የያዘቻቸውን ጥረቶች የዘረዘሩት የውጭ ጉዳይ ሚኒስትር ቲለርሰን ሀገራቸው በኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና በቻድ ሐይቅ አካባቢ ሀገሮች የሚገኙ ህዝቦችን የሚረዳ ተጨማሪ የ533 ሚሊዮን ዶላርስ የሰብአዊ እርዳታን ይፋ አድርገዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ወደ ሌላ ቅንብር ነው የምንወስዳችሁ። ይህም ወደ አንድ ተያያዥ ዘገባ ይወስደናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዛሬ የካቲት 27 ቀን አንስቶ ለሚቀጥሉት 7 ቀናት ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች ጉብኝት ያደርጋሉ። በአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ ያማሞቶ የውጭ ጉዳይ ሚኒስትሩን ጉብኝት አስመልክቶ ትላንትና በተጠራ ጋዜጣዊ ጉባኤ ላይ ማብራሪያ ሰጥተዋል። ያማሞቶ ለጋዜጠኞች ከሰጡት ሰፊ ማብራሪያ በተለይ ኢትዮጵያን የሚመለከተውን ወይም እሱን አስመልክቶ የተናገሩትን ጨምቀን እናቀርባለን። ትዝታ በላቸው ናት ይዛ የቀረበችው።
በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትሩ ዳን ያማሞቶ ገለጻቸውን የጀመሩት የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የአፍሪካ ጉብኝት እንዴት እንደተጠነሰሰና ከዚህ እንደደረሰ በማብራራት ነበር። የቲለርሰን የአፍሪካ ጉብኝት የታለመው በተባበሩት መንግስታት ጠቅላላ ጉባኤ ወቅት ፕሬዝደንት ዶናልድ ትራምፕ በኒውዮርክ 9 የአፍሪካ መሪዎችን ምሳ ጋብዘው ባስተናገዱበት ወቅት መሆኑን ጠቅሰዋል። ከዚያም ራሳቸው ቲለርሰን ባለፈው ህዳር የሚኒስትሮች ስብሰባ እንዲደረግና ዩናይትድ ስቴትስ በአፍሪካ ያላት ፍላጎት ምን እንደሆነ ለመለየት ትኩረት ባደረጉበት ጊዜ ነው ብለዋል። ቲለርሰን በሙያቸው መሐንዲስ መሆናቸውን እርሳቸውም በትምህርት ኬሚስት እንደሆኑ ያስረዱት ያማሞቶ ሁለታችን በደንብ ስለምንግባባ አፍሪካ በ2100 ምን አይነት ሁኔታ ላይ እንደምትገኝ ጥሩ ጥያቄዎችን ማንሳት እንችላለን ብለዋል። አፍሪካ ከዓለም 40% ህዝብ ሲኖራት የሰራተኛ ህዝብ ኃይሏም በዓለም 30% ቢደርስ አብዛኞቹ ወጣቶች እንደሆኑ ግልጽ ነው ያሉት ያማሞቶ ቢሰላ ከ25 ዓመት በታች የሆኑ ወጣቶች 70% እንደሚሆኑ የሥራ አጡም ብዛት ግዙፍ እንደሆነ አስረድተዋል። እናም ይላሉ ያማሞቶ ካሁኑ በደንብ የተጠና እቅድ ከሌለንና የልማቷ አጋር ካልሆን እድሎች ሊያመልጡን ይችላሉ ሲሉ አስጠንቅቀዋል። ዛሬ ስለ አፍሪቃ በምንመለከትበት ወቅት በኮንጎና በሌሎችም ሀገሮች የምናተኩረው በማዕድን ሀብት ምንጮቻቸው ላይ ነው። ዩናይትድ ስቴትስም በዛ ላይ ልታተኩር ትችል ይሆናል። ይበልጥ ጠቃሚው ነገር ግን እንዴት ነው አፍሪካውያኑ የራሳቸው ሀብት ተጠቃሚ እንዲሆኑ መርዳት የምንችለው የሚለው ይሆናል ሲሉም ያማሞቶ አፍሪካ ማደግና መልማት የምትችልበትን ሁኔታ አብራርተዋል። የዩናይትድ ስቴትስ ትልቁ ትኩረትም ይኸው መሆኑን ተናግረዋል። ጉብኝቱ ነገ እንደሚጀመር ወደ ኢትዮጵያ፣ ኬንያ፣ ጅቡቲ፣ ቻድ እና ናይጄሪያ እንደሚወስዳቸውም ዘርዝረዋል። የጊዜ እጥረት ኖሮብን እንጂ ሌሎች አገሮችንም ለማካተት ፈልገን ነበር ሲሉም አስረድተዋል። ያ በሁለተኛው ዙር ጉብኝት እውን ይሆናልም ብለዋል። በአሁኑ ጉብኝት ወቅት 3ቱ ዋና ትኩረት የሚሰጣቸው ሀገሮችም ኢትዮጵያ፣ ኬንያ እና ናይጄሪያ እንደሚሆኑ እነዚህ ሀገሮችም የኢኮኖሚ እድገታቸው ከ8-9% መሆኑ አስደሳች ቢሆንም ለጠንካራ የኢኮኖሚ እድገት ጠንካራ ዲሞክራሲያዊ ተቋማት መገንባት፣ መልካም አስተዳደር መኖርና በተለይ የሰብአዊ መብቶች መከበር ዋና ጥያቄ መሆናቸው ግልጽ ነው ሲሉም አስረድተዋል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የኢትዮጵያ ጉብኝት ተልዕኮ በትክክል ምንድን ነው ተብለው ለቀረበላቸው ጥያቄም ያማሞቶ መልስ ሰጥተዋል። በተለይ አሁን በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ አስመልክቶ ዩናይትድ ስቴትስ ያወጣችውን የተቃውሞ መግለጫ እንዲያብራሩ ሲጠየቁ ስለ አስቸኳይ ጊዜ አዋጁ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ ገልጸዋል ያማሞቶ።
Going to Ethiopia is really an important stop because it's a host for the African Union. And so on the one hand, you'll be meeting with
ወደ ኢትዮጵያ መሄዱ በጣም አስፈላጊ ነው፣ ምክንያቱም ኢትዮጵያ የአፍሪካ ህብረት መቀመጫ ናት። ስለዚህ በአንድ በኩል ቲለርሰን ከህብረቱ ሊቀመንበር ሙሳ ፋኪና ከሌሎች ኮሚሽነሮች ጋር ተገናኝተው አህጉሪቱን እየተፈታተኑ ባሉ ችግሮች ዙሪያ ይነጋገራሉ። በደቡብ ሱዳን፣ በኮንጎ ዲሞክራቲክ ሪፑብሊክ፣ በሶማሊያና በሌሎች አፍሪካ ሀገሮች ስላሉ ችግሮችም ይወያያሉ። ይበልጥ ጠቃሚ በሆነው የኢኮኖሚ እድገት ዙሪያም ይመክራሉ። ሁለተኛው ወደ ኢትዮጵያ የሚወስደን ጉዳይ የጠቅላይ ሚኒስትሩን የሽግግር ሂደት መታዘብ ነው። ኢትዮጵያ በአህጉሪቱ የሰላም ጥበቃን በተመለከተ በጣም ጠቃሚ ሚና እንደምትጫወት ይታወቃል። አብላጫውን የሰላም አስከባሪ ታዋጣለች። ይሄ ደግሞ በዓለም ላይ ለየት ያለ ነገር ነው። የራሷንም የሌሎችንም ጸጥታ ታስጠብቃለች። አንድ ሁሌም የማጋራው ሀቅ አለ። ከተባበሩት መንግስታት ልዩ ልዩ ዘመቻዎች 53 ከመቶ የሚሆኑት የሚካሄዱት አፍሪካ ውስጥ ነው። ከዓለሙ ድርጅት የሰላም አስከባሪዎች 87 በመቶ የሚሆኑት ያሉት አፍሪካ ውስጥ ነው። ለማጠቃለል አፍሪካ በሰላም ጥበቃው ተልኮ መስዋዕትነቱንም ቁርጠኝነቱንም አስመልክቶ ድርሻዋን እየተወጣች ነው።
የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትሩ ዶን ያማሞቶ በተጨባጭ በኢትዮጵያ ጉብኝት ውጭ ጉዳይ ሚኒስትሩ የሚያተኩሩበትንም ጠቅሰዋል።
We're also looking at the problems in the Oromia and the Somali region, and we're looking at probably about a million people displaced.
በኦሮሚያና ሶማሌ ተጎራባች ብሔረሰቦች መካከለ ያሉ ችግሮችንም እናያለን። 1 ሚሊዮን የሚጠጉ ዜጎች የተፈናቀሉበትን ሁኔታ እንመለከታለን። እንዴትስ ነው ለዚህ ችግር መፍትሄ የሚገኘውና መርዳት የምንችለው? ውጥረቱንስ እንዴት ማስወገድ ይቻላል? እነዚህንም እናያለን።
ያማሞቶ በዚህ በትላንቱ ጋዜጣዊ መግለጫቸው ላይ ስለ ሌሎቹ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ጉብኝቶች ስለ ናይጄሪያ፣ ጅቡቲ፣ ቻድ፣ ኬንያ ተጠይቀው ሰፊ ማብራሪያ ሰጥተዋል። በዚህ አጭር ዘገባ ሁሉንም መዘርዘር ባይቻልም በሁሉም ማለት ይቻላል ከመጣኔ ሀብት ግንባታና ንግድ ልውውጥ በተጨማሪ በዋናነት የዲሞክራሲያዊ ተቋማት ግንባታና የሰብአዊ መብቶች ጥበቃ ትኩረት ያገኛሉ ሲሉ አብራርተዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪካ ጉዞ በተመለከተ ነበር አድማጮች የተከታተላችሁት። ከዛሬ ታዲያ ሳይሆን ከነገ ረቡዕ ጀምሮ ነው ለሰባት ቀናት የሚቆየውን የአፍሪካ ጉብኝታቸውን የሚጀምሩት። አድማጮች፣ አሁን ውይይት በኢትዮጵያ አስቸኳይ አዋጅ በኢትዮጵያ ባለፈው አርብ በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ ውሳኔ ያገኘበት ሂደት አነጋጋሪ ሆኖ ነው የሰነበተው ይለናል መለስካቸው አምሃ። አንድ የቀድሞ የፓርላማ አባልና የሕግ ባለሙያ በጉዳዩ ላይ አወያይቶ ባጠናቀረው ቅንብር
የመጀመሪያ ጥያቄን ያቀረብኩት ለሕግ ባለሙያው አቶ ተማም አባቡልጉ ነው። ከዛሬ 15 ቀናት በፊት በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ከጥቂት ቀናት በፊት በሕዝብ ተወካዮች ምክር ቤት ጸድቋል። በምክር ቤቱ ሕግ ሆኖ ሲጸድቅ አካሄዱ በእርሶ አስተያየት ትክክለኛ ነበር የሚል ጥያቄ ነበር ያቀረብኩላቸው።
አመሰግናለሁ። እንግዲህ ያው የፓርላማ ውሳኔ ሁሉ ጊዜ እንደ ህግ ስለሚወሰድ የፓርላማ ውስጥ የተፈጸሙት የድጋፍና የተቃውሞ ድምጽ ቆጠራም ጭምር የሚገለጹት መገለጽም ያለባቸው በፓርላማ አፈጉባኤ ነው። እነዚህ ሁሉ ህጎች ተደርጎ ነው የሚወሰዱት። ስለዚህ በአጭሩ ለመመለስ በቀደም የተደረገው ውሳኔ አባዱላ የገለጹት የድምጽ መጠን ስለሆነ እሱ ነው ኦፊሻል ቨርዥን ትክክለኛው ቅጂ ተብሎ መወሰድ ያለበት። አባዱላ የተናገሩት ነው። አባዱላ በተናገሩት ላይ ስህተት ከተፈጸመም ደግሞ ህግ ስለሆነ ያ ህግ የሚሻረው ወይም የሚሻሻለው በተመሳሳይ ህግና በተመሳሳይ መንገድ ነው ስለሚል በድምፅ ቆጠራ ላይ የተፈጸመ ስህተትም ካለ ይህንኑ የመፈጸም ህጋዊ ስልጣን ያለው ፓርላማው ነው። ስለዚህ ሌላ ስብሰባ ተጠርቶ በወቅቱ ስለተሰጠው ድምፅ የሚያስረዳ ይመስል ወይም ሌሎች ነገሮች ቀርበው ከታዩ በኋላ ይህ ቁጥር ስህተት የታረመ መሆኑን ፓርላማ አባላቱ ድምፅ እንዲሰጡበት ከተደረገ በኋላ የበለጠ ድጋፍ ካገኘ ወይም ተቀባይነት ካገኘ በዚህ ቀን የተፈጠረውን ስህተት ለማረም የወጣ አዋጅ ተብሎ ስለዚሁ አንድ አንቀጽም ቢሆን ተጨምሮበት መውጣት ነው ያለበት። ስለዚህ አሁን በቀደም በሆነው አካሄድ ስንመለከት ዝቅተኛው የድምፅ ብዛት ሳይሟላ በመገኘት ውድጋውኑ ውድቅ የሚሆን ማለት ነል እንደ ቮይድ ስለሆነ በቀደም የወጣው አስቸኳይ ህግ በህግ ቋንቋ ህግ አይደለም፣ አስገዳጅነትም የለውም። ከመጀመሪያውን ውድቅ የሆነ ነል እንደ ቮይድ ነው። 346 ሰዎች የተገኙበት የፓርላማ አፈጉባኤ የነገሩን ያ ነው። የትክክለኛው ቅጂም እሱ ነው። ኋላ ላይ ፓርላማዊ መረጃና ኮሚኒኬሽን ዳይሬክተር የተባሉ ግለሰብ ስለዚህ የተሰጣቸው ስልጣን የለም፣ ይህም ስልጣን ሊሰጣቸው አይችልም። ሰውየ ያደረጉት ከስልጣን በላይ ሄዶ የመስራት ጉዳይ ነው። ፓርላማው ትክክለኛ ቅጂ ተብሎ ሊወሰድ ስለማይችል በቀደም የወጣው አዋጅ ማንንም የሚያስገድድ አቅም ስለሌለው አስቸኳይ ጊዜ አዋጅ ተብሎ የጸደቀው አዋጅ ቁጥር 1083/2010 ህግ አይደለም። በህግ ቋንቋ
አቶ ግርማ ሰይፉ እርሶ ከዚህ በፊት 5 ዓመት ያህል የፓርላማ አባል ነበሩ። እንደዚህ ያሉ አጋጣሚዎች ነበሩ? የቁጥር ስህተት ተፈጽሞ ያውቃል? እንዴት ነው እስቲ አሰራሩን እስቲ ንገሩ።
የቁጥር ስህተት በዛ ጊዜ ሊፈጠር አይችልም፣ ምክንያቱም አንድ እኔ ብቻ ስለነበርኩኝ ሌላው አንድ ቀንሰው ነው የሚያደርጉት እና ትክክለኛ ቆጠራ አይካሄድም። ቆጠራ ግን ሲካሄድ ሰዎች ናቸው የሚቆጥሩት። በሁለት በግራና በቀኝ ባለው ብሎክ ውስጥ ሰዎች ይቆሙና ቆጥረው ደምረው ለፕሮቶኮል ኃላፊው ይሰጡታል። የፕሮቶኮል ኃላፊው ድምሩን ወስዶ ለአፈ ጉባኤ ይሰጣል። ስለዚህ ያ ቁጥር ነው ሪፖርት የሚደረገው። እንደዚህ አይነት ችግሮች ተፈጥረው እንኳን ቢሆን ወዲያውኑ ነው ሊስተካከል የሚገባው። አሁን ለምሳሌ ይሄ 346 የሚለው ድምፅ አቶ ተማም እንዳለው የማስተካከል ኃላፊነት የምክር ቤቱና የአፈ ጉባኤው ነው። አፈ ጉባኤው ለምሳሌ ከምክር ቤቱ ወንበር ተነስቶ ጽህፈት ቤት ሆኖ ሊያስተካክል አይችልም። ስልጣንም የለውም ይህንን የማድረግ። ምክንያቱም ህጉ መሻሻል ያለበት በምክር ቤቱና መዶሻውን ይዞ መዶሻውን መጥቶ ነው የሚያስተካክለው። ምን ማለት ነው? በሚቀጥለው ለምሳሌ አሁን የመደበኛ ስብሰባ በሚጀመርበት ጊዜ ባለፈው የተያዘውን የአስቸኳይ ጊዜ ቃለ ጉባኤ ይነበባል። ሲነበብ እዛ የሰሙት ሰዎች 346 ሰምተዋል። ከዛ አሁን ቃለ ጉባኤው ሲነበብላቸው በ395 ድምፅ ጸድቋል ሲባል አይደለም ብሎ አንዱ እጁን አውጥቶ ይናገራል። ሲናገር ምንድን ነው የሚደረገው? ከመቅረጸ ድምፁ ታይቶ ይስተካከል ነው የሚባለው። የተለመደው አሰራር ነው። ስለዚህ አሁን መቅረጸ ድምፁ ላይ ሄዶ ሲሰማ 346 ነው የሚሰማው። ስለዚህ ስህተት አለ ማለት ነው። 346 ደግሞ ሁለት ሶስተኛ ድምፅ አይደለም። አሁን ህዝቡንም ለማሳሳት ያው የሚፈልጉት ህጉን ማጽደቅ ስለሆነ ህጉ እንዲጸድቅ 346 ሳይሆን ከተገኙት ሰዎች ከ490ዎቹ ሁለት ሶስተኛ ነው የሚል ክርክርም የሚያነሱ ሰዎች አሉ። ይሄ እንዳልሆነ ለምሳሌ የህገ መንግስቱ ቃለ ጉባኤ አለ። የህገ መንግስቱ ቃለ ጉባኤ የህጉን ለምን እንዳስፈለገ ሁለት ሶስተኛውን ሲናገር በኢትዮጵያ ህገ መንግስት ውስጥ ሁለት ሶስተኛ ድምፅ ከሚፈልጉ ሁለት ነገሮች አንዱ የአስቸኳይ ጊዜ አዋጅና የህገ መንግስት ማሻሻያዎች ናቸው። ስለዚህ እነዚህ ነገሮች የተቀመጡት አስፈጻሚ ወይም ደግሞ ማንም ስልጣን የያዘ አካል ሁለት ሶስተኛ ድምፅ በሌለበት ህግ እንዳያሻሽል ተደርጎ ጠበቅ ተደርጎ እንዲያዝ ተደርጎ የወጣ ነው። ስለዚህ 547 ድምፅ ነው የሚያስፈልግ። ይሄ ህግ በስርዓቱ ህግ አይደለም፣ ትክክለኛውን ስላላሟላ ማለት ነው። ስለዚህ ህገ መንግስቱን አከብራለሁ የሚል ሰው ህገ መንግስቱን የማስከበር ኃላፊነት ስላለበት ይህንን ህግ ባለማክበር ነው ህገ መንግስቱን የሚያከብረው። ስለዚህ መምረጥ አለበት፣ ህገ መንግስት ማክበርና ህገ ወጥ ህግ ማክበርን መምረጥ አለበት። ስለዚህ አሁን እድል አላቸው፣ ስብሰባ ጠርተው በስብሰባ ይህን ቁጥር ማስተካከል ነው። ቁጥሩ ደግሞ አሁንም ሰዎቹ ከተቃወሙም ከደገፉም 365 ድምፅ መፈለግ አለባቸው። ስለዚህ ይህን 365 ድምፅ ለማግኘት አሁን አቶ ተማም እንዳለው ማሻሻያ አዋጅ ያስፈልጋቸዋል ማለት ነው።
በነገራችን ላይ አሁን አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት የለም። ለዚህ ማሳያውም አስቸኳይ ጊዜ አዋጁ ራሱ የችግር መነሻ መሆኑ ነው። ሰሞኑን ብዙ አስቸኳይ ጊዜ አዋጁን የተቃወሙ ሰዎች ናቸው ችግር እየፈጠሩ ያሉት ማለት ነው። ይህን አዋጅ አንቀበልም በሚል ነው አሁን ሰላም እየደፈረሰ ያለው። ስለዚህ ለዚህ አስቸኳይ ጊዜ አዋጅ ራሱ አስቸኳይ ጊዜ አዋጅ የሚያስፈልገው። ስለዚህ የአስቸኳይ ጊዜ አዋጅ ምክንያት የሚባል አለ። ባይዘው አስቸኳይ ጊዜ አዋጅ ለማወጅ አስቸኳይ ጊዜ አዋጅ ምክንያት መኖር አለበት።
ይሄ ምክንያት
የለም። ህዝብ መብት ጠይቋል። በኦሮሚያም በአማራም በአጠቃላይ በሀገሪቷ ግዛት ህዝብ መብቱን ጠይቋል። ህገ መንግስታዊ መብቱ ሰብአዊ መብት ይከበር፣ የአገር ባለቤት ልሁን ብሎ ነው እየጠየቀ ያለው። ስለዚህ አገሩ ለህዝቡ መመለስ፣ ሰብአዊ መብቱን ማክበር፣ በህግ ያሉትን መብቶች በሙሉ ማክበር እንጂ አስቸኳይ ጊዜ አዋጅ ማወጅ አይደለም። የአስቸኳይ ጊዜ አዋጅ ለመደንገግ የሚያስገድድ ሁኔታ የለም። ስለዚህ አስቸኳይ ጊዜ አዋጅ በሁለቱ ምክንያት አሁን በህግ መብት ስላልተሟላ ያን በቂ ምክንያት ስለሌለው ህጋዊም አይደለም አስፈላጊ ነው።
አቶ ግርማ በእርሶ ምክር ቤት የስራ ጊዜው እንደዚህ ያሉ ችግሮች ተፈጥሮ ነበር ማለት የአስቸኳይ ጊዜ አዋጅ ለማውጣት የደረሰ ነገር ችግር ነበረ?
በአገሪቱ ውስጥ ከዚህ የባሱ ችግሮች ገጥመው ሊያውቁ ይችላሉ፣ ግን ወደ አስቸኳይ ጊዜ አዋጅ አልተመሩም። ቁጥጥር ነበረን ብለው ስለሚያስቡ ነው። ለምሳሌ የህገ መንግስቱ ቃለ ጉባኤዎች የተያዙት ቃለ ጉባኤዎች ምክንያቱን ሲያስረዱ ምንድን ነው የሚለው? ጎርፍ መጥቶ አምስት ቤት አፈረሰ ተብሎ የአስቸኳይ ጊዜ አዋጅ አይታወጅም። የአስቸኳይ ጊዜ አዋጅን ለማወጅ የአስቸኳይ ጊዜ አዋጅ የሚፈልጉ ጉዳዮች መኖር አለባቸው ነው የሚለው እና እነዚህ ጉዳዮች አሁን የሉ
ብሎ የታወቀ በህገ መንግስቱ የተመለከቱ ምክንያቶች አሉ ወይ?
አሉ። ለምሳሌ የተፈጥሮ አደጋ ሲኖር ህገ መንግስቱና የህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ ነው። የግለሰቦች ስልጣን አደጋ ላይ ሲወድቅ አይልም። የግለሰቦች ስልጣን አፈር ይግባ ብሏለማ። ገድል ለምን አይገባም ነው ያለው። ስለዚህ በዛ ኮንቴክስት ነው እንጂ ስርዓት ሲፈርስ ነው። ስርዓት እንዳይፈርስ ህገ መንግስት መከበር አለበት ሲባል ስርዓት እንዲኖር ማለት ነው። ሰዎች መብታቸውን ኤክሰርሳይዝ እንዲያደርጉ ማለት ነው። ሰዎች መብታቸውን ኤክሰርሳይዝ ማድረግ ከስርዓት ውጭ አይደለም።
አዎ። ግን አሁን የምንሰማው በአሁኑ ጊዜ ይሄ አዋጅ እንዲወጣ የተደረገው ህገ መንግስቱና ህገ መንግስታዊ ስርዓቱ አደጋ ላይ ወድቀዋል በሚል ነው። አልወደቁም።
ህገ መንግስታዊ ስርዓቱ አደጋ ላይ ወድቆ የነበረ የሚባለው 600 ሺህ ሰው 1 ሚሊዮን የሚጠጋ ኦሮሞ ከሶማሌ ክልል ሲባረር ነው ያኔ አልወጣም። አሁን አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት ነው የነበረው። ያን በሁለቱ ክልሎች መሃል መታወጅ ነበረበት። ቢያንስ በሶማሌ ክልል አስቸኳይ ጊዜ አዋጅ መታወጅ ነበረበት። ያን ያደረጉ ሰዎች መታሰር ነበረባቸው። 600 ሺህ ሰው ከበርማ የተባረሩ ሰዎችን ቁጥር በላይ የሆነ ሰው ነው የተባረረው። ስለዚህ የዘር ማጥፋት የሚያክልን ጉዳይ በሚፈጸምበት ጊዜ አስቸኳይ ጊዜ አልታወጀም። በዚያ ጊዜ አሁን ሰሞኑን አገሩ ሰላም ጸጥ ርጭ ባለበት ሁኔታ ውስጥ ሰዎች መብታቸውን እየጠየቁ ነው ያለው። ለመብቱ ማክበር እንጂ አስቸኳይ ጊዜ አዋጅ ለማወጅ በቂ ምክንያት አለ ብዬ አላሰብም። በዚህ ጊዜ ውስጥ ነው
የሚጨምሩ ብናለ አቶ ግርማ
አንድ ነገር ማለት የምፈልገው ምንድን ነው፣ የህገ መንግስቱ ቃለ ጉባኤ ህገ መንግስቱም ሁለት ሶስተኛ በሚልበት ጊዜ ብዙ ሰዎች አሁን እያቀረቡ ያሉት በስብሰባ ላይ በተገኙት ሰዎች ሁለት ሶስተኛ ነው ይላሉ። በዚህ ሁኔታ የሚታሰብ ከሆነ በ275 ሁለት ሶስተኛ ማለት ወደ 183 ሰው ማለት ነው። አንድ ሶስተኛ እንኳን የምክር ቤት አባላት ባልተገኙበት አስቸኳይ ጊዜ አዋጅ ማወጅ ይቻላል የሚል ስሜት መፍጠር ሁሉ እየፈለጉ ነው። ስለዚህ እነዚህን ክርክሮች በምናይበት ጊዜ ቁጥሩ ላይ ሌላ ነገር መጫወት የተፈለገ እንደሆነ ያሳያል። አሁንም የማረሚያው ስርዓት ቅድም የተነጋገርነው ነው የሚሆነው።
ስለዚህ ስህተት ተራ ስህተት አይደለም ብለው ነው የሚያስበው?
ተራ ስህተት አይደለም ታስቦበት ነው። እሺ ስህተት ከሆነ ስህተት ነው ብለን እንውሰድ ካለ ስህተቱ ለምንድን ነው የድጋፍ ድምፁ ላይ ብቻ የሚሆነው? የተቃወሙት ላይ 88ቶቹ ላይ እኮ 49 ሊደመርላቸው ይችላል። የሚቆጥሩ ሰዎች የደገፉትን ብቻ ሊሳሳቱ አይችሉም። የተቃወሙትንም ሊሳሳቱ ይችላሉ። መቼም ድምፀ ተአቅቦ ያደረጉ 7 ሰዎች አሉ። እነሱ ላይ 49 ሰው ሊሳሳቱ አይችሉም። ይህንን ልንትሆን እንችላለን። ስለዚህ ወይ የደገፉት ወይ የተቃወሙት ላይ ሊሆን ይችላል። 49 ሰዎች ተካፍለውትም ሊሆን ይችላል። ስለዚህ ይሄ ማረሚያው መንገድ አሁን ከጓሮ በኮሚኒኬሽን ኦፊሰር የሚደረግ ነገር አይደለም። ወደ ምክር ቤቱ ተመልሶ ምክር ቤቱ ነው ይህንን ሊያርመው የሚችለው። ይህንን ደግሞ ለማረም በሚቀጥለው ቃለ ጉባኤ ሲጸድቅ ከመቅረጸ ድምፅ መጥቶ ይስተካከል ሲባል የዛን ጊዜ መቅረጸ ድምፁ ላይ 346 ነው የሚለው። ስለዚህ 395 ውድቅ ይሆናል ማለት ነው በቃለ ጉባኤ።
ሁለታችሁንም በጣም አመሰግናለሁ።
መለስካቸውንና በአዋጁ ላይ ትንታኔ የሰጡትን ባለሙያዎች ያም እናመሰግናለን። አድማጮች፣ አሁን ማሳሰቢያ ነው።
ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን
PSIPHON ተብሎ ነው የሚጻፈው።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ
ለመልካም ዜና @siphon3.com ኢሜይል ያድርጉ።
ለመልካም ዜና @siphon3.com
ኢሜይል ያድርጉ። ሲጻፍ እንደዚህ ነው።
መልካም ዜና አንድ ቃል ነው።
melkamzena@psiphon3.com
siphon3.com ኢሜይል ይላኩ።
ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል።
የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት
ወይም ኢንስቶል ያድርጉት። ከዚያም
ቢሹ ወደ ቪኦኤ አምሃሪክ
ወይም ቪኦኤ አማርኛ ወይም ቢሹ
ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
አድማጮች የአሜሪካ ድምፅ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት ዘወትር በየቀኑ የሚያስተላልፈው ለአንድ ሰዓት ዝግጅታችንን እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን በትዝታ በላቸውና ሌሎችን ባልደረቦቻችን በዚሁ እንሰናበታችኋለን። አሁን የትግርኛ ፕሮግራም ይቀጥላል።
በእኛ በኩል ሰላም፣ ደህና እደሩ።